አቶ ያሬድ አበራ ወርልድ ሪሶርስ በተሰኘው ተቋም የአየር ንብረት ለውጥ ባለሙያና በአለም አቀፉ የአየር ንብረት ጉባኤ ላይ ደግሞ የኢትዮጵያ ተደራዳሪ ቡድን አባል ነው። እንኳን ወደ አሜሪካ ድምጽ በሰላም መጡ። እንግዲህ በምስራቅ አውሮፓ በምትገኘው የአዘርባጃን ዋና ከተማ ባኩ ውስጥ ሰኞ ዕለት በተጀመረው 29ኛው አለም አቀፍ የአየር ንብረት ጉባኤ ላይ የተለያዩ የዓለም መሪዎችና ልዑካን ቡድኖች ድርድር እያካሄዱ ነው። በቅርብ አመታት እንደተካሄዱት ሌሎች ጉባኤዎች ደግሞ የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረ ጉባኤ ነውና በዚህ ረገድ አሁን እየተካሄደ ባለው የኮፕ 29 ጉባኤ ምን አይነት ተስፋዎች እየታዩበት ነው?
ስብሰባዎች ሲዘጋጁ በየአመቱ የራሳቸው ሀገራቶች የሚሰጧቸው ትኩረቶች አሉ። በዚህኛው አመት ላይ በይበልጥ ትኩረት የተሰጠው የክላይሜት ፋይናንስ ኢሹ ነው። ሀገራቶች አዲስ የክላይሜት ፋይናንስ ግብ ያስቀምጣሉ ወይም ሀገራቶች ከዚህ በፊት የ100 ቢሊዮን ብለው ያስቀመጡት ግብ ስላልተሳካ ከዛ በተሻለ ያ ቁጥር በአግባቡ የመጣ አይደለም በሚል የመከራከሪያ ሀሳብ ተነስተው አዲስ የክላይሜት ፋይናንስ ጎል ያስፈልጋል ወይም ደግሞ ምን ያህል አማውንት ያስፈልጋል የሚለውን ይስማማሉ ተብሎ ይጠበቃል። በዚህኛው ላለፉት 3 አመት በዚህ ጉዳይ ላይ ትኩረት ተሰጥቶ የተለያዩ ባለሙያዎች በሚኒስትሪያል ሌቭል የተለያዩ ድርድሮች ሲካሄዱ ቆይተዋል። ሜይንሊ በዚህኛው አመት እንግዲህ የባለፈው 3 አመት ድርድሮች ተካሂደው አይ ቲንክ መቋጫው ላይ ይደርሳል ተብሎ ይጠበቃል፣ ሀገራቶች ከተስማሙ ማለት ነው። እስከዛሬ ባለው ሁኔታ የ100 ቢሊዮኑ ግን እስከዛሬ አልተሳካም ነበር። በተለይ ከ2020 በኋላ በየአመቱ ያደጉት ሀገራት ለታዳጊ ሀገራት የ100 ቢሊዮን ብር እርዳታ በአየር ንብረት ለውጥ ምክንያት ለሚመጡ ጉዳቶች መቋቋሚያ ይሆናል ወይም ደግሞ ያንን ጉዳት ይቋቋሙበታል ወይም ደግሞ ወደ ከመቋቋምን ባለፈ ደግሞ ቀጣይ እንዳይበክሉ አድርገው ራሳቸውን ይችሉበታል የሚል ፕላን ተይዞ ነበር እስከዛሬ ስምምነቱ የነበረው። ይሄኛው ስምምነት እንግዲህ 2009 ላይ ኮፐንሃገን ላይ የነበረው ስምምነት ነው ማለት ነው። ከዛ በኋላ ያው ያ ነገር ተፈጻሚ ባለመሆኑ ከ3 አመት በፊት 2022 ላይ ሀገራቶች አዲስ ቁጥር ለማስቀመጥና የክላይሜት ፋይናንስ ግቡን ላይ ለመስማማት ባብ ተገናኝተዋል ማለት ነው።
ከዚህ በፊት ቃል የተገባው ገንዘብ መጠን ትክክለኛ ወይም መታውን የተከተለ አይደለም የሚለው አንሷል ነው ወይስ በስቷል ነው? አሁን የሚጠበቀው የገንዘብ መጠን ያነሰ ነው ወይስ የጨመረ ነው የሚሆነው?
አሁን የሚጠበቀው ቁጥር ያው ከዚህ ከፍ ያለ ነው። ግን ወደዚህኛው ድርድር ሀሳብ ውስጥ የተገባው ዋነኛ ምክንያት ምንድነው? ያ 100 ቢሊዮኑ ጉዳቶችን ወይም ደግሞ አስፈንድ አሰስመንቱ ተሰርቶ የመጣ ቁጥር አይደለም። ያ ደግሞ ይሄ ገንዘብ ወዴት ይሄድ፣ በየትኛው ማዕቀፍ ውስጥ ይሄድ። አሁን ባለፉት 3 አመት የነበረው ድርድርን ስንመለከት አንድ ገንዘቡ ከየት ይመጣል የሚለው የመጀመሪያው መደራደሪያ ሀሳብ ነው። ሁለተኛ ደግሞ ምን ያህል አማውንት ነው የሚሆነው። ሶስተኛ ደግሞ የትኛው ቁጥሮች ላይ ወይም የሚመጣው ገንዘብ ምን ላይ ትኩረት ተሰጥቶ ይሰራበታል። በዚህ ዙሪያ ነበር ሲወያዩ የነበሩት።
ከዚህ በፊት የተገቡ የተለያዩ የገንዘብ መጠኖች አሉ፣ ቃል የተገቡ በበለጸጉ ሀገራት እና እንደ ኢትዮጵያ ላሉት ሀገራት ካሁን የደረሳቸው ገንዘብ አለ? እንደ ምሳሌ የሚጠቀሱ ለውጥ ያመጡ ፕሮጀክቶች ተሰርቶባቸው ያውቃል?
በእርግጥ ይሄ ሲባል 100 ቢሊዮን አልተሳካም ሲባል ሙሉ ለሙሉ 100 ቢሊዮን አልተሳካም ማለት አይደለም። ኦልሬዲ ኤግዚስት የሚያደርጉ የገንዘብ ፍሰቶች አሉ። ምሳሌ ያህል አሁን ኢትዮጵያ ከ2011 እስከ 2019 በተካሄደ ሪቪው መሰረት ወደ 82 ቢሊዮን ዶላር አካባቢ ለክላይሜት ጉዳይ ኢንቨስት አድርጋለች። ያ ማለት ያው ሙሉ ለሙሉ ከኢትዮጵያ ቋት ውስጥ የወጣ ነው ማለት ሳይሆን ያው በተለያዩ ድጋፎች ጭምር የተደረገ የገንዘብ ፍሰት ነው ማለት። እንዲሁም የግሪን ክላይሜት ፈንድ፣ ግሪን ኢንቫይሮንመንታል ፋሲሊቲ የሚባሉ ትላልቅ ክላይሜት ላይ ፎከስ አድርገው የሚሰጡ የፈንድ ተቋማቶች አሉ። ሆኖም ግን እነዚህ ተቋማቶች አሁን ለምሳሌ ወይ አፍሪካ ወይም ደግሞ ኢትዮጵያ በምትፈልገው መልኩ ገንዘቡን አክሰስ አድርገውታል ተብሎ አይታሰብም። ሌላኛ ያለው ነገር ምንድን ነው? ገንዘቡን ቋት ውስጥ ቢኖር አሁን ለምሳሌ የግሪን ክላይሜት ፈንድ ቋት ውስጥ ቢኖርም ያንን ገንዘብ አክሰስ ለማድረግ የሚጻፈው ፕሮፖዛል የኢቫሉዌሽን ስቴፖቹ ራሱ 2 አመት ይፈጃሉ። በዚህ ጊዜ ደግሞ የክላይሜት ችግር ፋታ ማይሰጥ ስለሆነ ኢዚ አክሰስ አይደለም ማለት ነው። በዚህ ምክንያት ምናልባት 2 አመት ተጠብቆ ያ ፕሮፖዛል ምናልባት ፌል ሊያደርግ ይችላል እና በእነዚህ ምክንያቶች የክላይሜት ፋይናንስ ኢሹ አክሰሰብል አይደለም የሚል ደግሞ አንደኛው ትልቁ መከራከሪያ ሀሳብ ሆኖ በታዳጊ ሀገራት ይቀርባል እና ያንንም እንዴት እንፍታ የሚለው ነገር በዚህኛው አዲሱ ጎል ላይ ስምምነት ይደረሳል ተብሎ ይጠበቃል።
እንግዲህ እንደ ኢትዮጵያ ለምሳሌ ብናነሳ በድርቅና በጎርፍ አደጋዎች በጣም ብዙ ጉዳቶች በሰው ላይ፣ በሀብት ላይ፣ በንብረት ላይ ሲደርሱ አየር ንብረት ለውጥ ያስከተሏቸው ጉዳቶች በህብረተሰቡ ላይ ብዙ ጉዳቶችን ሲያደርሱ እናያለን እኛም እንዘግባለን እና እነዚህ ዓለም ይከብዱ የገንዘብ መጠኖችና የሚሰሩ ፕሮጀክቶች በህዝቡ ላይ ታች ወርደው ምን አይነት ለውጥ አመጣዋል ወይም ደግሞ ከዚህ በኋላ እንዴት ነው ህዝቡ ጋር እንዲደርስ መደረግ የሚችለው የሚለው ምናልባት እንደ ኢትዮጵያ እንዴት ታዩታላችሁ?
ዘራርቄ በላገር ባልችልም ግን ገንዘቦች ሲመጡ ምንድነው ለምሳሌ አብዛኛው የአየር ንብረት ለውጥ ገንዘብ ሲመጣ ሁሉ ፋይናንሶች በሚኒስትሪ ኦፍ ፋይናንስ በኩል የሚያልፉት ያ ማለት ደግሞ በዛኛው ቻናል ውስጥ አልፎ ሚኒስትሪ ኦፍ ፋይናንስ የተለያየ ገንዘቦችን ዲስትሪቢዩት የሚያደርግባቸው ቻናሎች አሉ። በዛ መልኩ መሰረት ወደ ታች እስከ ወረዳ ድረስ ማውረድ የሚችልባቸው ሜካኒዝሞች አሉ። እየወረዱ ነው ብዬ አስባለሁ። ያን ያህል ተጨባጭ ነገር ጄኤም ባይኖርም ግን የተለያዩ በወረዳ ደረጃ የሚሰሩ የአየር ንብረት ለውጥ ጉዳዮች እንዳሉ መለከታለሁ። ፈቂ ነው ማለት ግን አይደለም። ምክንያቱም አንድ የሚመጣውን ፋይናንስ ሊሚት ነው። ታች እስኪደርስ ደግሞ የተለያዩ ኮስቶች ይኖሩታልና በእነዚህ ምክንያት የታሰበው ነገር እኩል ወይም ደግሞ መሬት ይወርዳል ለማለት ቸገራለሁ። ግን ይሄ ደግሞ ፓርት ኦፍ የስራው ሂደቶች ነው ወይም ደግሞ ኦፕሬሽናል ቻሌንጆችም ስላሉበት በዛ ምክንያት ምናልባት ግፋቶች ሊኖሩ ይችላሉ። ግን አጠቃላይ የሚቻሉን ያህል ፍሰት እንደሚኖር ገምታለሁ።
ሌላው ጉዳይ ደግሞ ደከባቢ አየር የሚለቀቁ ሙቀት አማቂ ጋዞች ልቀትና የሙቀት መጠን ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን ማድረግን ተመለከተው ጉዳይ ነው። እንግዲህ እንዳየሁት አሁንም በሀገራት መካከል ትልቅ ልዩነት ያለ ይመስላል። ለምሳሌ የተባበሩት መንግስታት ድርጅትን የመሳሰሉ ባደረጉት ንግግር ላይ አገራት ልቀታቸውን እንዲገድቡና የሙቀቱን መጠን መቆጣጠር እንዲቻል ትኩረት አድርገዋል። አስተናጋጇ አዘርባጃን በተናገረችው ንግግር ደግሞ ሀብታችንን የመጠቀም መብት አለንና ጥቆና እየተደረገብን ነው ሀብታችንን እንዳንጠቀም የሚል መልእክት አይነት አይቻለውና በዚህ ጉባኤ ላይ ይሄ ጉዳይ ምን ያክል ውይይት እየተደረገበት ነው? ምን አይነት ነገሮች ታዩ? እስካሁን
በዚህኛው ጉባኤ ላይ እየተንሸራሸረ ያለው ደግሞ ዋንኛው ሐሳብ ምንድነው? የዓለም የሙቀት መጨመርን ወደ 1.5 ዲግሪ ሴልሺየስ በታች ማድረግ ነውና በዚህ ውስጥ ኦፍ ኮርስ እንዳነሳሽው የተባበሩት መንግስታት ድርጅት ሴክሬታሪ ጀነራል እንዲሁም የአዘርባጃን ፕሬዚዳንት ያነሷቸው ሐሳቦች አሉ። ኦፍ ኮርስ የተባበሩት መንግስታት ድርጅት አንቶኒዮ ጉቴሬስ አገራቶች እስካሁን እየሄዱበት ያለው መንገድ ወደ 1.5 ዲግሪ ሴልሺየስ የሚወስድ መንገድ አይደለም፣ ተጨማሪ ስራዎች በጣም መሰራት አለባቸው የሚል ሐሳብ ነው ሪፍሌክት ያደረጉት። ያንን ደግሞ ለማድረግ አገራቶች በየአምስት አመቱ የክላይሜት ፖሊሲ ወይም ደግሞ የክላይሜት ፕላናቸው አለ የዓለም የሙቀት መጠነት ለመቀነስ ይህንን ነገሮች እናደርጋለን የሚል የክላይሜት እንደ ፖሊሲያቸውም ነው ፕላናቸውም ነው። ሶ ይህንን ፕላን ከዚህኛው አመት ጀምሮ እስከ 2025 በሚል እስከሚቀጥለው ኮፕ የሚያስገቡበት ጊዜ ነው እና በዛ ላይ ትኩረት ሰጥታችሁ መሰራት እንዳለበት ሴክሬታሪ ጀነራሉ አንስተዋል። የአዘርባጃን ፕሬዚዳንት ሀሳብንም ደግሞ ስንመለከት ኦፍኮርስ የማደግ መብት አለን የሚል ሀሳብ አንጸባርቀዋል። እሱኛው ሀሳብ በእርግጥ ከምመለከት ወይም ከምሰማቸው የተለያዩ ሀገር የሲቪል ማህበረሰብ ተወካዮች አንጻር ብዙም ደስታን አልፈጠረም ንግግራቸው። በተለይ እነሱን ወቅሰዋቸዋል። የሲቪል ማህበረሰብ ተወካዮች ሚዲያዎችን ትኩረት ሰጥተው ወቅሰዋል። ዋነኝነት ያነሱት ደግሞ ያው የማደግ መብት አለን ነው። ግን ሲቪል ሶሳይቲ ማህበረሰቦች ደግሞ ምንድን ነው የማደግ መብት ቢኖርም ያ የማደግ ወይም ደግሞ ያለን ሪሶርስ የምንጠቀመው ግሪን እና የቀጣይ ጀኔሬሽንን በማይበክል መልኩ መሆን መቻል አለበት የሚል የዚህ አይነት ክርክሮች ሀፕን እያደረጉ መለከታለሁ በሁሉም ሳይሎች። እኔም እንደ ኢንቫይሮንመንታሊስት ብዬ ማስበው ምንድን ነው ያው አገራቶች ያላቸውን ሪሶርስ መጠቀም አለባቸው። ግን ያንን ሪሶርስ በሚጠቀሙበት ጊዜ ምንድን ነው ለዓለም ሙቀት መጨመር ኮንትሪቢዩት እንዳያደርግ አድርገው ግሪን በሆነ መልኩ መጠቀም አለባቸው የሚል ሀሳብ ነው በእኔ ሳይድ ያለ።
ሙቀት መጠን መቆጣጠሩ ካልመጣ ገንዘቡ ብቻ ዓለማችንን ከአደጋ ይታደጋታል?
በምንም ታምር አይታደጋትም። በዋነኝነት መሰራት ያለበት እንደውም የዓለም የሙቀት መጨመርን አስማች አስ ፖሲብል በተለይ የካርበን ልቀት የሚለቁ ሀያላን ሀገራት በተለይ የጂ20 ሀገራት በጣም ትኩረት ሰጥተው ይለቁትን የካርበን ኢሚሽን መቀነስ አለባቸው። እንደ አፍሪካ ደግሞ ያሉ ታዳጊ ሀገራት እነሱ በሚያስከትሉት ምክንያት ጉዳት እየደረሰባቸው ነው። በጣም ለጉዳቱ ደግሞ ቅርብ የሆኑት ደግሞ ምንድን ነው ታዳጊ ሀገራቶች ናቸው። ጉት ሀገራት ካርበን ልቀታቸውን ካልቀነሱ በምንም አይነት መልኩ እዛ ላይ መድረስ አንችልም የሚል ደግሞ በታዳጊ ሀገራትን ይነሳል። አብዛኛው ጫናው ያው የጂ20 ሀገራቶች ናቸው፣ ምክንያቱም እነሱ የሚለቁት መጠን ከሌላው ሀገራቶች በጣም ያነሰ ስለሆነ ማለት ነው። እሱኛውም በጣም ትኩረት ተሰጥቶ መሰራት ያለበት ነገር ነው።
የኢትዮጵያ የዘንድሮ ተሳትፎስ ምን ይመስላል? ምን ያክል ልዑካኖች ተገኝተዋል? የምታራምዱት አቋምስ ምን ይመስላል?
በኮፕ 28 በቀጠለ ሁኔታም በተለይ ደግሞ በኮፕ 29 በፕሬዝዳንት ታያስ አስከሰላሴ ተመረጠ ትልቅ ልዑካን ቡድን እንዲሁም ከሚኒስትሪ ኦፍ ፕላኒንግ ሚኒስትሪ ኦፍ አግሪካልቸር እንዲሁም ከጠቅላይ ሚኒስትር ጽህፈት ቤት የተወከሉ ትላልቅ ሚኒስትሮች ይዘው ኮፕ 29 ላይ ተሳትፏል። ትልቅ ዴሊጌሽን እና ትልቅ ተሳትፎ ነበረ። ኢትዮጵያ እንዲሁ ከባለፈው አመት በቀጠለው መልኩ የራስዋን መካነሪ ወይም ደግሞ ፓቪሊዮን እንዲሁ የስራዎቿን እስከዛሬ በአየር ንብረት ለውጥ ላይ እየሰራች ያለችውን ስራ የምታሳይበት መካነ መሪ ኤግዚቢሽኖችን እያሳየች ትገኛለች። ሜንሊ የኢትዮጵያ ዴሊጌሽን በአሁኑ ትኩረት ሰጥቶ ለዓለም እያስተዋወቀ ያለው ያው እንደምናውቀው የአረንጓዴ አሻራ አንደኛው በዋነኝነት ያለ ኢኒሽቲቭ ነው። እሱኛውም በደንብ ትኩረት ተሰጥቶ እያስተዋወቁ ይገኛል። ከዛ በተጨማሪ ደግሞ ኢትዮጵያ በተለይ ደግሞ ለሪኒዌብል ኢነርጂ ትኩረት ሰጥታ እየሰራች ያለችውን የቴክኖሎጂ ኢነርጂ ጀነሬሽን ጋር አያይዞ ትልቅ ስራዎች እየተሰሩ ነው። እሱኛውንም ለማስተዋወቅ ተችሏል። ከዛ በተጨማሪ የግሪን ቴክኖሎጂ ኢንቨስትመንቶች ላይ በተለይ ደግሞ ዳሴ ግድብ ጋር ተያይዞ እየሰራን ያለ ነው የሃይድሮ ፓወር ኢነርጂ ሪሶርስ ጀነሬሽናችን በደንብ እያስተዋወቅን ነው። ከዛ በተጨማሪ ኢትዮጵያ የመጀመሪያ ሀገር ሆናለች በነዳጅ የሚሰሩ መኪኖችን ወደ ሀገር ውስጥ እንዳይገቡ በመከልከል ደረጃ። እሱም አንድ ትልቅ ለአየር ንብረት ለውጥ የሚያደርገውን አስተዋጽኦ እያሳወቅን እንገኛለን።
እንደው ምናልባት ከዚህ ጉባኤ ምን እንዲወጣ ትጠብቃለች?
ያው ኢትዮጵያ እንግዲህ ከአፍሪካ ግሩፕ እንዲሁም ደግሞ ከሊስት ዴቨሎፕድ ካንትሪስ ወይም በጣም ታዳጊ ከምንላቸው ሀገራቶች ውስጥ ትመደባ ከእነሱ ጋር ሆና እዚህ ድርድር ለያዘችው አቋም አለ። በተለይ ደግሞ በዋነኝነት የሚጠበቀው የአፍሪካ ግሩፕ ያወጣው ምን ያህል ፋይናንስ ያስፈልጋል የሚለውን ወደ 1.3 ትሪሊየን ዶላር ያስፈልጋል እስከ 2030 የሚል ቁጥር አውጥቷል። ያ ፋይናንስ እንግዲህ ይመጣል የሚል ኤክስፔክቴሽን ወይም እሱኛው እንደ አዲስ ጎል ዴት ይመጣበታል የሚል አቋም አለ። ከዛ በተጨማሪ ያው በዋነኝነት የአዲሱን ጎል ወይም አዲሱን የክላይሜት ፋይናንስ ጎል ስምምነት ላይ እንዲደርስ ትልቅ አስተዋጽኦ እንግዲህ ለማድረግ እየሞከረች ነው። ከዛ በተጨማሪ ኢትዮጵያ የአፍሪካ ኢንቫይሮንመንት ሚኒስትሮች ጉባኤ ሰብሳቢ እንደመሆኗ መጠን የአፍሪካ ሚኒስትሮችንም እንዲሁ ወክላ ንግግር ታደርጋለች ማለት ነው።
አቶ ያሬድ አበራ የአየር ንብረት ለውጥ ባለሙያና አሁን አዘርባጃን እየተካሄደ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ የኢትዮጵያ ተደራዳሪ ቡድን አባል ናቸው። በዘንድሮ ጉባኤ ላይ የተነሱ ባሉ ዋና አጀንዳዎችና የኢትዮጵያ አቋም ዙሪያ ቆይታ አድርገናል። ግን ይህ ብቻ አይደለም። ቀሪውንና ሰፋ ያለውን ክፍል ደግሞ በእሁዱ ምሽት የመስታወት መሰናዷችን ይዘን እንመለሳለን። ለአሁኑ እናመሰግናለን።